አድማጮቻችን እንደምን ዋላችሁ? ይህ በቲኬ አካውንቲንግ ኤንድ ታክስ ሰርቪስስ የሚዘጋጀው የቲኬ ሾው ነው። የቲኬ ሾው ሁልጊዜ ከዚህ በፊት ቅዳሜ በአንድ ሰዓት የነበረው ከዛሬ ጀምሮ ግን ሐሙስ ከ6 PM አላና ታይም ወይም ኢስተርን ስታንዳርድ ታይም ጀምሮ እስከ 7 ይቀጥላል። በዛሬ ፕሮግራማችን ብዙ አርስት ይዘን ቀርበናል። እንደውም መስመሩን እንከፍቷለን እንላለን። የታክስ ሲዝኑ አልቋል። ማክሰኞ ነው ያለቀው። ብዙ ሰዎች እንደሚታየኝ እንደምሰማው ታክስ በዛብን ብለው የሚያማርሩ ሰዎች አሉ። አንደኛ የታክስ ታሪክ በእኛም ሀገር ደግሞ እንኳን ባላውቀው እንደተጀመረ ትንሽ ሐሳብ አለኝ። ታክስ መክፈል ያስፈልገናል? ታክሱ ለምንድን ነው የተጀመረው? እዚህ በምን ምክንያት ተጀመረ? ከሀገራችን ጋራ የተያያዘ አንዳንድ ግንኙነት ሊኖረው ይችላል። እሱንም ሰፋ አድርጌ እገልጽላችኋለሁ። እንግዲህ በፕሮግራማችን መሀል ደግሞ የተለያዩ ዘፈኖችን ይዘን ቀርበናል። በጣም ከምወዳት ዘፈን በጣም ደጋግሚያታለሁ፣ የቆየች የኢትዮጵያ ዘፈን እችን እናሰማችኋለን። አስተያየት እና ጥያቄ ቢኖራችሁ ስክሪን ላይ ያለው ስልክ እያያችሁ 404-919-1472 ደውሉልን። Yeah. እሺ ታክስ ሲነሳ ለብዙ ሰዎች ጥሩ አይደለም ምክንያቱም ገንዘብ መክፈል ስላለብን ነው ታክስ እንኳን ለከፋዩና ህግ ለሚያወጣውም ራሱ ጥሩ አይደለም ምክንያቱም ማንም ሰው ቢሆን ማንም ሀብታምም ይሁን ደሃ ከኪሱ ሰርቶ ያወጣውን ለመክፈል አይፈልግም ግን የምንከፍልበት የተለያዩ ምክንያቶች አሉ ህብረተሰብ እንዲያድግ ከተፈለገ ህብረተሰብ ጤነኛ እንዲሆን ከተፈለገ ህብረተሰብ እንዲማር ከተፈለገ ታክስ መኖር አለበት ምክንያቱም ማን በከፈለው ማን ይማራል በአሜሪካ ውስጥ የመጀመሪያው ታክስ የተጀመረው በቴድሮስ ጊዜ ወደ 1862 ዓመተ ምህረት በነጮች ማለት ነው ገደማ ነው እንግዲህ የቴድሮስ ዘመን ነው የተጀመረው ምክንያት ምንድነው በዚያን ጊዜ በደቡብና በሰሜን ኖርዝ ኤንድ ሳውዝ የእርስ በርስ በጣም አስቀያሚ የሆነ ጦርነት ነበር ኖርዙ ፌደራል መንግስት መሆኑ ነው ሳውዝ ደግሞ በሳውዝ ካሮላይና መሪነት ጆርጂያም ነበረችበት ሌሎችም ስቴቶች አሉበት ተገንጥለው የራሳቸው ጦርነት ከሰሜን ጋር ባረጉበት ጊዜ ወታደሮቹ የሚቀለብ አልነበራቸው ወታደሩ ይሰቃይ ነበር ማለት የሰሜኑ ማለት ነው የደቡቡ አገራቸው ውስጥ ነው ያሉት እነዚያ ግን ሩቅ ቦታ መጥተው ከኖርዝ መጥተው ስለሚዋጉ ምግብ ያስፈልጋቸዋል ትጥቅ ያስፈልጋቸዋል ልብስ ያስፈልጋቸዋል ሁሉ ነገር ያስፈልግ ነበር ስለዚህ አብርሃም ሊንከን ተገደደና የታክስ ህግ እንዲመሰረት አደረገ ማለት ነው በሱ ጊዜ ማለት ነው ታክሱም በዚያን ጊዜ የነበረው 3% ከ600 እስከ 10,000 የሚያገኝ በአመት ማለት ነው 3% ይከፍል ነበር ከዚያ በላይ ደግሞ ከ10,000 በላይ ደግሞ 5% ይከፍሉ ነበር ማለት ነው ይህም በሚያደርጉበት ምንድን ነው ተሰብስበው ለወታደሮቹ ምግብ እንዲሆንና ለወታደሮቹ መሳሪያ መግዣ እንዲሁም ደግሞ ለፌዴራል መንግስቱ እንዲቋቋምበት እንዲካሄድበት ማለት ነው ይሄ ታክስ በመጀመሪያ ሲወጣ ብዙ ተቀባይነት አልነበረው ስለዚህ ብዙ ሰው ይቃወም ስለነበረ እንዲያውም አንድ ጊዜ ፈርሶ ነበር የፈረሰበት ምክንያት እንከማችን ሰርተን ያመጣ ነው ከሚወሰድብን ተብሎ አንከፍልም ያለ ህዝቡ ስላስቸገረ ከመጠጥ ብቻ ግብር ይከፍል ነበር ማለት ነው እሱም የመጠጥ ብቻ ታክስ በሚያደርጉበት ጊዜ ያ የነበረው ታክስ በሙሉ አፈረሱት ማለት ነው ከዚያም እንዲህ አንዴ አፕላይ ሲያደርጉት አንዴ ሲፈርስ ብዙውን ጊዜ አስቸገራቸውና በሱፕሪም ኮርት ተወስኖ ውሳኔው ምን ነበር የሚለው እያንዳንዱ ስቴቶች በቁጥራቸው በህዝብ ቁጥር መክፈል ሲገባቸው ዝም ብሎ ታክስ ማስከፈሉ ህጋዊ አይደለም ተብሎ ፈርሶ ነበረ እንዲህም እያለ እየወደቀ እየተነሳ ሄደ ከዚያ ግን ያው ኮንግረስን ባጸደቀው ምክንያት ህግ ሆኖ ይኸው ኦልሞስት ከተጀመረ ወደ 160 ዓመቱ ነው ግን የመጀመሪያዎቹ 50 ዓመታት ውጣና ውረድ ነበረው ማለት ነው ይሄ ታክስ የሚሰበሰበው ለህዝባዊ አገልግሎት ተብሎ ነው ታክስ ካልተሰበሰበ ህዝባዊ አገልግሎት ሊሰሩ አይችሉም ሆስፒታል ሊሰራ አይችልም ትምህርት ቤት ሊሰራ አይችልም ሶሻል ነገሮች የሚደረጉት በሙሉ ሊሰሩ አይችልም ስለዚህ ፌደራል መንግስት ወይም ደግሞ የስቴት መንግስት ወይም ደግሞ የሲቲ መንግስት ወይም ደግሞ የካውንቲ መንግስት በየፊልዳቸው ታክስ የሚያስከፍሉት አላቸው የሚያስከፍሉበት ምክንያት ለህዝባቸው ግልጋሎት እንዲሰጡ ነው በጣም ከሚገርመው አንዱ ትልቅ ታክስ ከከፈለው ማውቀው ማለት ነው ሰውየውን አላውቀውም ታሪኩን ነው ማውቀው በ80ዎቹ አንድ አሜሪካዊ ሀብታም አሜሪካዊ ነው ደቡብ አፍሪካን የሚቀመጠው የማዕድን እንትን አለው እዚያ ያደገ ነው እዚያ ያቆየ ነው አሜሪካኖች ግን ያው አገራቸው መጥተው በአንድ አመት ታክስ ማሰራት አለባቸው ፋይል ማድረግ አለባቸው በዚያን ጊዜ ምን ያህል እንደነበረ ምናልባት ወደ 67,000 ገደማ ታክስ አይከፈልበትም ነበር አሁን በአሁኑ ጊዜ እስከ 100,000 እስክናረግ ድረስ የውጭ ኢንካም ታክሲብል አይደለም ስለዚህ ከመቶ 50 በላይ ለምሳሌ ካደረግን ያው 50 ከደማ ታክስን ከፍልበታለን የተቀረው ግን ፍሪ ነው ፎሬን ኢንካም ክሬዲት ይባላል ክሬዲት እናገኛለን ማለት ነው ይሄ ሰው ይግን በጣም ሀብታም ከመሆኑ የተነሳ ደብተሮቹን ብሉ ሰጥቶ አሬስ ወደ አፍሪካ ተመለሰ ማለት ነው ወደ 6 ወር ነው ኦዲቱ የጨረሰው ከ6 ወር በኋላ ያው ክፍያው እንደሚከፍል ተነግሮት በደብዳቤ ነው ስልክ አተደወለተም መጥቶ ቼክ ከፍሎ ሄዷል ምታምኑ ባታምኑ ወደ 80 ሚሊዮን የሚሆን ነው የከፈለው አሜሪካዊ ነኝ የአሜሪካ ግዳጄን ፈጽም ያለው ነው ያለው አንዳንዱ እንደሱም ያደርጋሉ ሀብታሞችም አሉ ታክሲ ከፍላሉ አይከፍሉም የሚባለው ነገር ውሸት ነው አንዳንድ ሉፕሆልስ ሊደረጉ ይችላሉ ህጋዊ እስከሆነ ድረስ ግን አንወቅሳቸውም ሀብታሞች ብቻ ሳይሆን አንዳንዱም ብዙ ኢንካም የሌላቸው ይከፍላሉ ምክንያቱም ሰርቪስ እንደሚያገኙ ስለሚያውቁት ነው አንድ መንግስት ግልጋሎት የሚሰጥ ከሆነ ታክስ ማስከፈሉ የሚገባው ሌላው ደግሞ ታክሱም የተወሰነው በኮንግረስ ስለሆነ በመረጣቸው ህዝብ ስለሆነ መቀበል ይኖርባቸዋል ለዚህ ነው እዚህ ሀገር ታክስ ያልከፈለ የሚቀጣው ምክንያቱም መክፈል እንዳለብን ነው ብዙ ሰው ግን ታክስ መክፈል የሚመስለው ትርፍ ካገኘ ብቻ ነው የሚመስለው አይደለም ከገቢያችን በሙሉ ነው የሚከፍለው ለምሳሌ አንድ ሰው ከኢንካሙ ነው ለምግብ የሚያጠፋው ለመጠጥ የሚያጠፋው ለልብስ የሚያጠፋው ለመኪና የሚያጠፋው ለኢንሹራንስ የሚያወጣው ከወጪ ቀሪው ነው ከወጪ ቀሪው ማለት ምን ማለት ነው ኢንካሙ በሙሉ ተገምቶ ወጪዎቹ ከተቀነሱ በኋላ ከወጪ ቀሪው በት ይዞት የሚሄድ ኢንካም ታክስብል ኢንካም ይባላል ስለዚህ የሚከፍለው ትርፍ ስላገኘ ወይም ደግሞ ብዙ ገንዘብ ስላደረገ ሳይሆን ለምንበላበት ምግብ ለምንጠጣው ምግብ መጠጥ ለምን ለብሰው ልብስ ለመኪናችን ለምናረጋው ኤቭሪ ወጭ የምናረጋው ታክስብል ነው ታክስ የማይከፈልበት ነገር አይኖርም because ታክስ የምንከፍልበት ከኢንካማችን ነው ከገቢያችን ነው እኛ ልንጠቀምበት ከምንችል ገንዘብ ነው እና ሁሉ ሰው በየአቅሙ ይከፍላል ብዙዎቻችን ግን ብዙ ታክስ እንደምንከፍል ነው ምናማረው ማማረር ብቻ ሳይሆን አንዳንዴ ቁጣም አለ አልከፍልም የሚባልበት ነገር አለ አዎ ይገባኛል እኔም መከፈል ደስ አይለኝም ማንንም ሰው ደስ አይለውም ግን ስናየው ግን አገልግሎቱ ስናየው ግን የምናገኘው ያለ አገልግሎት ገንዘብ ያስፈልገውም ወይ አንድ ሰው ሄዶ ግሬዲ በነጻ ቢታከም ያ በነጻ እኮ ነጻ አይደለም somebody income ያለው ከፍሎበት ነው አንድ ሰው ቸግሮት ፉድ ስታምፕ ቢወስድ ምንም ችግር የለም ፉድ ስታምፕ መውሰድ መጥፎ ነገር አይደለም ያ ፉድ ስታምፕ ሌላ ሰው ከፍሎ እኮ ነው የሚያሰጠን ያለ ስለዚህ የሚከፍሉ ሰዎች ለእኛ ይሸፍኑልናል ማለት ነው ብዙውን ጊዜ ሎው ኢንካም የሆን ሰዎች ኢንካም ታክስ እንከፋለን ነው በተለይ ልጆች ካሉን ብዙ የማይከፈልበት ሁኔታ አለ ለምሳሌ አንድ ሰው 17000 ቢያገኝ ሁለት ልጆች ቢኖሩት እና ሚስት ብትኖረው ምን ያህል ታክስ ይከፍላሉ እናቃችኋለሁ ሌላው አንድ ቤተሰብ ሁለት ልጅ አላቸው ባልና ሚስት ናቸው 30000 በአመት ቢያደርጉ ምን ያህል ይከፍላሉ ለኢንካም ታክስ እንደምትገረሙ እናቃችኋለሁ አንድ ቤተሰብ ሁለት ልጆች ኖሯቸው 40000 ቢያደርጉ በአመት ምን ያህል ኢንካም ታክስ ይከፍላሉ እንዳትገረሙ እነግራችኋለሁ እንዲሁም ደግሞ አንድ ቤተሰብ ሁለት ሰዎች ባልና ሚስት ከሁለት ልጆቻቸው ጋራ 50000 ቢያደርጉ ምን ያህል ይከፍላሉ 60000 ቢያደርጉ ምን ያህል ይከፍላሉ የሚለውን ተመልሼ ስመጣ እናገራለሁ አሁን እንግዲህ እንደገና ለዘፈን ላዘፍን ኦኬ ቺም የቆየ ዘፈናት ያለማየው ሸቴ ዘፈናት እንስማት
Now in the Wells Fargo mobile app, you can request a one-time access code to use the ATM.
Just my phone.
Yeah.
We are here for you. Anytime. Anytime. Thank you very much. Where are you? Where are you? Where are you? I need you. I need you. I need you, man. Come on. Ethiopians this over here, please. All right. All right. Mm-hmm. Yes, Nishad Leshu. Nay, Sadia.
Thank you very much.
ኦኬ ጨዋታ አልማሽት የተጫወተው በአፍሪካ ፌስት ባል ነው ፌስቲቫል ባል ነው ሙዚቃ የሚጫወቱት በሙሉ የውጭ ዜጎች ናቸው መቼ እንደነበረ እንኳን አላውቀውም እሺ ጥሩ ዘፈን ነበር ኦ 2014 ነው የተጫወተው እንግዲህ ቀደም ብዬ እንደነገርኳችሁ የታክስ ጉዳይ ክፍያ ስላለው በጣም ደስ አይልም ስንከፍል ግን በውስጥ የሚሰራው ጉዳይ ግን ትልቅ ነገር ነው ከኢንካም ታክስ ብቻ ሁልጊዜ ነው የምነግራችሁ 1.4 ትሪሊየን ገንዘብ ይሰበሰባል ይህም ለቶስ ለተለያዩ ነገሮች ይውላል ማለት ነው አንዱ ከሚጠቅመን ትምህርት ቤት ይስፋፋበታል አንድ አሜሪካ ውስጥ የሚኖር ግሪን ካርድ ያለው ወይም ደግሞ እዚህ የተወለደ እስከ 16 ዓመት እስኪማር ማለት ነው 16 ዓመት እስኪማር ከግሬድ 1 ጀምሮ እስከ 4ኛ ዓመት የመጀመሪያው ዲግሪ ሳይከፍል ለመማር ይችላል መንግስት ይሸፍነዋል ማለት ነው መንግስት የሚሸፍነው ጊዜ ነው የምነግራችሁ ለአንድ ተማሪ 18,000 ቢያንስ ያወጣል ሚኒማም ነው ኢቨን ኤሌመንተሪ ያለው ተማሪ በአመት 18,000 ገረማ ነው የሚጨርሰው ሰው ይሄ ለኛ ትልቅ አድቫንቴጅ ነው እርግጥ እኛ አቅም አግኝተን 18,000 ከፍለን ለማስተማር እንችላለን አይመስለኝም አንዳንዶቻችን እንችል እንሆናለን ምን በዛው ግን አንችለው ስለዚህ ታክሱ ለትምህርት ያገለግላል እንዲሁም ደግሞ ከአቅማቸው በላይ የህክምና ወጪ ሊያደርጉ የማይችሉ ነፃ አገልግሎት የሚሰጠው taxpayers money collected ለሚሆን ነው ነፃ ይባላል ለኛ እንጂ somebody has paid for it now ብዙ ሰው tax ከፈልኩሎ ያማራል የሚከፍሉት ግን ጥቂት ሰዎች ናቸው እንጂ ብዙዎቻችን አንከፍልም ለምሳሌ አንድ ግለሰብ ሁለት ሰዎች ባልና ሚስት ሆነው ሁለት ልጆች ቢኖራቸው 17,500 ቢያገኝ እንዲያውም መንግስት ወደ 6,000 ብር ገደማ ይሰጣቸዋል። አክቹአሊ 8,560 ገደማ ነው የሚሰጠው። አሁን የሚሰጣቸው ያለ በሙሉ ተቀጥሮ የሚሰሩ ሳይሆን ሰልፍ ኢምፕሎይድ ሆነው የሚሰሩ ናቸው። ለራሳቸው የሚሰሩ ሰዎች ናቸው። ስለዚህ ታክሱም እነሱ ናቸው የሚከፍሉት ኤቭሪቲንግ የሚከፍሉት እነሱ ናቸው። 17,500 ሰርቶ ሁለት ልጆች ካሉት መንግስት የፌደራል መንግስት ወደ 8,500 በላይ ይሰጣል። ይሄ ቤተሰብ አገኘ እንጂ ከፈለ ሊባል አይችልም። ግን በአንጻሩ ደግሞ በሙሉ አይሰጠውም ምክንያቱም ሶሻል ሴኩሪቲ ወደ 2,500 ያስቀምጥለታል ወይም ያስቀምጥለታል ለቤተሰቡ ሁለቱም ሰርተው ከሆነ ወይም ደግሞ ለአንዱ አንደኛው ብቻ ሰርተው ከሆነ ማለት ስለዚህ 17,500 በአመት ምንሰራ መንግስት ለኛ ይሰጠናል እንጂ እኛ ለመንግስት ምን ከፍለው ነገር የለንም ኢንፋክት አንድ 6,000 ለኛ ይሰጥና 2,000 ለሶሻል ሴኩሪቲያችን ያስቀምጣል ማለት ነው ስለዚህ ብዙዎቻችን ሎው ኢንካም በምንከፍልበት ጊዜ ከፈልክ የምንለው ለሶሻል ሴኩሪቲና ለሜዲኬር ነው እንጂ ለታክስ ከፍለን አናውቅም። It has never been there. ያ ሶሻል ሴኩሪቲ ታክስ አንለውም ምክንያቱም ጥሮታ በምንወጣበት ጊዜ ወይም ደግሞ ዲስኤብል በምንሆንበት ጊዜ ጥሮታ የምንወጣው ከ62 ኤርሊ ሪታየርመንት ይባላል እንደ እድሜያችን እንደተወለድንበት የምንበዛው ሰዎች ወደ 66 ስንደርስ ነው ጥሮታ የምንወጣው። በዚያን ጊዜ የሚሰጠን ገንዘብ ነው። ሌላው ደግሞ በመሃሉ ላይ ዲስኤብል ከሆን በመሃሉ ላይ ዲስኤብል ከሆን at any time በ25 ዓመታችንም በ30 ዓመታችንም በ21 ዓመታችንም ዲስኤቢሊቲ ይሰጠናል ማለት ነው ከከፈልነው ማለት ነው። ሌላው ደግሞ ትንሽ ከፍ ላድርገውና አንድ ግለሰብ ይሄ ቤተሰብ ራሱ 17,500 አግኝቶ የነበረው ሰውዬ ቤተሰብ 30,000 አግኙ እንበል ወይም ሁለቱ 15,000 ሰርተው ነው ወይም ደግሞ አንደኛዋ ሴትዮዋ ሰርታ ነው ወይም ደግሞ ሰውዬው ሰርቶ ነው ማለት ነው። ይሄ ግን ምላጭ ያለ ሰልፍ ኢምፕሎይ ናቸው እንዴ ተቀጥሮ አይደለም ሸርታል ናው 30 በሚያርጉበት ጊዜ አይከፍሉም እንዲያውም መንግስት ወደ 3000 ብር ይሰጣቸዋል። አድን ኢንካም ክሬዲት ይባላል። ወደ 3000 ይሰጣቸዋል። ሌላው ወደ 5000 ግን በእንትናቸው በ ሶሻል ሴኩሪቲ ያስቀምጥላቸዋል ማለት ነው። ስለዚህ 30000 አግኝተን ታክስ ከፈልን የምንለው ሶሻል ሴኩሪቲውን ነው። ሶሻል ሴኩሪቲ አሁን ከፍላለን። ሶሻል ሴኩሪቲ ደግሞ ኮምፓልሰሪ ነው፣ ግዳጅ ነው፣ ምርጫም አይደለም። ለእያንዳንዱ አንድ ብር በምናገኝበት ጊዜ 15.3 እንከፍላለን ሶሻል ሴኩሪቲ። ያ ሶሻል ሴኩሪቲ ስናረጅና ስንታመም የሚያገለግለን ስለሆነ እንደ ታክስ ማንቆጥረው ማለት ነው። እሺ ትንሽ ልጨምርና ሌላው እስቲ ከፍ እናድርገው። ሰው ቤተሰቡ እንደገና 50000 ቢያገኙ ቤተሰቡ ማለት ነው ሁለቱም፣ ወይም ደግሞ አንደኛው 50000 ቢያገኝ፣ አዎ 50000 ትንሽ ይከፍላል፣ ግን ብዙውን ግን መንግስት ካቨር ያደርገዋል። አዎ እንግዲህ የሚከፍለው አንደኛ ወደ 5000 ይከፍላል፣ ግን 7000 ግን መንግስት አስቀምጦለታል በሶሻል ሴኩሪቲ ማለት ነው። ስለዚህ ምን ማለት ነው? ሶሻል ሴኩሪቲው የሰባት ያስቀመጥ ነው ለእኛ ያገለግለናል ማለት ነው ጡረታ ስንወጣ። ስለዚህ 5000 ከፍለን 7000 ማግኘት ማለት 7000 በሶሻል ሴኩሪቲ ማስገባት ማለት አድቫንቴጅ ነው እንጂ ዲስ አድቫንቴጅ አይደለም። ስለዚህ አሁን ዛሬ የምነግራቸው ያለው ምንድን ነው? አንዳንዴ የምንከፍልበትን ምክንያት ማወቅ ይኖርብናል። አንዳንዴ ታክስ የሚያዘጋጀው ሰውዬ በዚህ ኢንካም ምን ያህል ክፍያ ነው የማገኘው፣ ምን ያህል በሶሻል ሴኩሪቲ ይቀመጣል፣ ምን ያህል ደግሞ ታክስ ከፍላለሁ፣ ዲፍረንሱን ማወቅ ይኖርብናል። ምክንያቱም በአመት አንዴ ስለሆነ ኢንፎርሜሽኑ በዚያን ጊዜ ካላገኘን ልናውቀው አንችልም። ስለዚህ ሁልጊዜ እንግዲህ የምለው ያለው ምንድን ነው፣ የሚበዛው ሰልፍ ኢምፕሎይድ የሆነ ሰው ከ40000 በታች ከሆነ ወይም ከ50000 በታች ከሆነ የሚበዛው ሶሻል ሴኩሪቲ ነው የሚወስደው። ስለዚህ ሶሻል ሴኩሪቲ ደግሞ ታክስ አንለውም። ሶሻል ሴኩሪቲ ለጡረታችን የሚቀመጥ ገንዘብ ነው። ስለዚህ ሁልጊዜ ማማረር ሳይሆን መጠየቅም ያስፈልገናል። ምክንያቱም ከጠየቅን ብቻ ነው የምናገኘው። ዛሬ ጥያቄ ካላችሁ ደውላችሁ ለመጠየቅ ትችላላችሁ። እስቲ አንድ ጊዜ ደግሞ ሙዚቃ ላምጣና ላጫውት። እቺ ደግሞ የቆየች ዘፈናት የመልካሙ ተበጀ መሆን አለባት። It's over here.
Now in the Wells Fargo mobile app, you can request a one-time access code to use the ATM.
Just my phone?
Yeah.
Aish. Well, and actually, yefreo ne metachu. Melkamu lo nebere metaw. Okay, freo mtu lefa ne mizefo, na samachu alem. Thank you.
ፊቷን ለምን ከብታ ፍርዋና ፊቷን ለምን ከብታ ሳል ሆናለች ሙኛ ቤቱታ ይሽሩ ይሽሩ ይሽሩ
እሺ ሽሩሩ የሚላት የፍሬው ኃይሉ ዘፈን ነበረኝ። ትንሽ ማስተዋቂያ ላድርግ። በአሁኑ ጊዜ በህዝባችን ባለና ማለት ነው የእድሜ ችግር እያጋጠመን ነው። የእድሜ ችግር ምንድን ነው? እድሜያችን እየጨመርን በመጣ ቁጥር በሽታውም ይመጣል፣ ህመምም ይመጣል፣ ችግር ይመጣል። አይመጣም አይደለም እንላለን። አንዳንዱ ቤተሰብ ላይ ገንዘብ የሚያመጣው የነበረ አካል በሚታመምበት ጊዜ የገቢው ምንጭ በጣም ይቀንሳል። የገቢው በሚቀንስበት ጊዜ ስትረስ እየተፈጠረ ነው። ለምሳሌ ሁለት ባልና ሚስት ቢኖሩ ሁለቱም 30,000 ቢያመጡ ለቤቱ ማለት ነው በአመት 60,000 ያደርጉ ነበር። ሰውየው ቢታመም 30,000 መምጣት ቢቀር ኑሯቸው ወደ 30 እየገባ ነው። ወደ 30 በሚገባበት ጊዜ የቤተሰብ ችግር እየፈጠረ ነው። መሞት ብቻ ሳይሆን በሽታውም ራሱ ከቤት የሚያውል በሽታ እየመጣ እየያዘን ነው። እንግዲህ እድሜያችን ትልቅ ስለሆነ ነው ይሄ የመጣ ነው። ምንም እናደርገው አንችልም። እንደዚህ በሚሆንበት ጊዜ በጤና ባለው የቤቱ አካል ጫና እየተፈጠረ ነው። ፕሬሸር እየተፈጠረ ነው። ችግር እየተፈጠረ ነው። አንዳንዱ 8 ሰዓት መስራት ሲገባቸው 16 ሰዓትም እየሰሩ ናቸው። ግን በአንዴ ይሄ የጎደለውን ነገር ለመሙላት አይቻልም። እንደዚህ አይነት ነገር ከመምጣቱ በፊት ለማዘጋጀት እንችላለን? አይመስለኝም። በጣም ከባድ ነው። ግን እንደዚህ አይነት ሁኔታ በሚደርሰን ጊዜ ቤተሰቡ ምን ማድረግ አለበት የሚል አርዕስት እወያያለሁ። ይኸው ምንድን ነው? ኢንካሙ በአንዴ ልንተካው ስለማንችል መንገዶች መፈለግ አለባቸው። መንገዱ ደግሞ አንዳንዴ አለ፣ አንዳንዴ ያስቸግራል። ግን አንዳንዴ ደግሞ ያለውን ነገር ባለማወቃችን እየተጎዳንን፣ እንዲያውም አንዳንዱ ቤተሰብ የቤተሰቡ አካል ከስራ ውጭ በሚሆንበት ጊዜ ለሰውም ሳይናገሩ ውጠውት እየኖሩ ናቸው። አይደለም መውጣትማ ይኖርበታል፣ ምክንያቱም እርዳታ ያስፈልገናል። እንደዚህ ባለበት ሁኔታ ምን ማድረግ አለብን የሚል ለሚቀጥለው ሳምንት በዚሁ ቀን ማለት ነው ሐሙስ 6 o'clock አድሬስ አድርገዋለሁ። እንዲያውም አንዳንዴ አድማጮቻችንም በሬዲዮ ገብታችሁ ፓርቲሲፔት ብታደረጉ የምታውቁት ነገር እርዳታ የሚገኝበት መንገድ ቢኖር እናንተን ብትገቡ በጣም ደስ ይለኛል። እኔ ደግሞ ያለኝን ሀሳብ በሙሉ እንትን አደርጋለሁ። ምክንያቱም ይሄ ችግር እየሰፋ እየመጣ ነው። ይሰፋል ደግሞ ምክንያቱም እድሜያችን እየዘገየ በመጣ ቁጥር በሽታዎች እያዙ ናቸው። ናቹራሊ መያዝም አለበት። አንዳንዴ ጥሩ ሕክምና እናገኛለን፣ አንዳንዴ ጥሩ ሕክምና ላናገኝ እንችላለን። ግን ሕክምና ማግኘትም ብቻ ሳይሆን የቤቱ ኢኮኖሚ ደግሞ እንዴት አድርገን እንደምናካሄደው፣ ምን አይነት እርዳታ እንዳለ፣ ምን አይነት እርዳታ አጠገባችን እንዳለ፣ ምን ለመጠየቅ እንደምንችል፣ ምን ማድረግ እንደምንችል ለውይይት ከፍተዋለሁ። እኔም ደግሞ አስተያየት ሰጣችኋለሁ ማለት ይሄ ለሚመጣው ሳምንት ቀጠሯችን ማለት ነው። ለሲ መቼ ነው የሚሆነው? ኤፕሪል ያለ ነው። ኤፕሪል 27 ይሆናል ማለት ነው። ለ27 ይህን ዲስካሽን እናካሄዳለን። ባይደወይ በብዛት እየታየ ነው። በሽታዎች በጣም እያጠቁን ናቸው። ስላጠቁንም ከስራ እየወጣንን ስራችንን እየተውነው ነው። የምንተውበት ምክንያት በሽታው ስላልቻል ነው ነው። እሱን ዲስካስ እናደርጋለን። እሺ እንግዲህ አርዕስቱን ልቀጥለውና ይሄ ታክስ የሚሰበሰበው ህዝባዊ አገልግሎቶች ናቸው። እነዚህ ህዝባዊ አገልግሎት እየሰራንም ልንጠቀምባቸው እንችላለን፣ ከስራም ከወጣን በኋላ ልንጠቀምባቸው እንችላለን። የብዙ ሰው ችግሩ ግን ሪሶርሶቹ የት እንዳሉ አናውቃቸው። ሪሶርሶቹ የት እንደሆኑ፣ እንዴት አድርገን እንደምናመለክት፣ እንዴት አድርገን እንደምናገኝ አናውቀውም። ስለዚህ ኢንካማችን ዝቅተኛ በሚሆንበት ጊዜ ሁልጊዜ እርዳታ አለ። እርዳታው በካውንቲ ደረጃ ነው አንዳንዴ፣ አንዳንዱ በሲቲ ደረጃ ነው፣ አንዳንዴ በስቴቱ ደረጃ ነው፣ አንዳንዴ ደግሞ በፌዴራል ደረጃ ነው። እነዚህ ያሉ ግልጋሎቶች፣ እነዚህ ኢንካማችንን ሊጨምሩ የሚችሉ ግልጋሎቶች እናውቃቸዋለን። አዎ፣ አንዳንዶቻችን እናውቃቸው እንችላለን። አንዳንዶቻችን አውቀንም ሳንጠቀምበት የሚሄዱ አሉ። አንዳንዱ ደግሞ ጭራስም አናውቅም። አንዳንዱም ለማወቅም ብንፈልግ ጊዜው የለንም። ምክንያቱ ብዙ ሰው በስራ ተጠምዷል። 8 ሰዓት የሚባል ስራ አሁን የለም። ያንዳንዱ ሰው ከ8 በላይ ነው የሚሰራው። አንዳንዴ ባልና ሚስት የማይተያዩበት ጊዜም እየተፈጠረ ነው። ምክንያቱም ሴትዮዋም ብዙ መስራት አለባት፣ ሰውየውም ብዙ መስራት አለበት። ስለዚህ ይሄ ራሱ ትልቅ ችግር እየሆነብን ነው። ይሄ ራሱ ትልቅ እንትን እየሆነብን ነው። ስለዚህ ኢንካም ታክሱ በሚከፍሉ ሰዎች የሚሰጥ እርዳታ እንዳለ ነው። ልንጠቀምበት ይገባናል። ምክንያቱም አንዳንድ ሰዎች በጣም የዋሆች ናቸው። አንዳንድ ሰዎች በጣም ርህሩህ ናቸው። ሌላው ደግሞ ትንሽ አድሬስም ላደርግ የምፈልገው ብዙም ጊዜ ተወያይቻለሁ ከብዙዎቻችሁ ጋር፣ ብዙ ሽማግሌዎች ቤት ነው የሚውሉት ያለ። ምክንያቱም ልጆቻቸው ስራ ስለሚሄዱ ነው፣ ከእነሱ ጋር ሊውሉ አይችሉም። እና ብዙ አዛውንቶች ቤት ስለሚውሉ እየሰለቻቸው ነው። እነዚህን ሽማግሌዎች ለመገናኘት እንችላለን? አዎ፣ ለማገናኘት ይቻላል። ቮለንቲርስ ያስፈልግናል። ቮለንቲርስ ካደረግን ቅዳሜና እሁድ ወይም በበዓል አንዳንድ ነገሮች ለማድረግ እንችላለን። ፓርክ ለመሄድ እንችላለን። ወደ አንድ ሂስቶሪካል ቦታዎች ለመሄድ እንችላለን። ጨዋታ የሚጫወትበት ቦታ ለመሄድ እንችላለን። እድሉ አለ። እንዲያውም የሲኒየር ሲቲዝን ሰርቪስስ የሚባል በየካውንቲው ስቴቱ ያቋቋመው ድርጅት አለ። ይሄ ድርጅት ብዙ ሰርቪስ ነው የሚያደርገው። አንደኛ የትራንስፖርት አገልግሎት ይሰጣል። ለምሳሌ አዛውንቶች መኪና መንዳት ላይችሉ ይችላሉ። ልጆቻቸው ከስራ ወጥተው መኪና ራይድ ላይሰጧቸው ይችላሉ። ሁልጊዜ ፖሲብል አለ። እነዚህ ሲኒየር ሰርቪስስ ግን ከተመዘገብን እነሱ ራሳቸው መጥተው ወደ ሆስፒታልም ሆነ ወደ ክሊኒክ ራይድ ሰጠው የሚመልሱን ጊዜ አለ። እሱን ሰፋ አድርጌ በሚመጣው ሳምንት እናገራለሁ። እነዚህ ሶሻል ሰርቪስስ ካልተጠቀምንባቸው፣ እነዚህ ጉዳዮች ካልተጠቀምንባቸው በጣም እንሰቃያለን። በሽታም እያለን ወደ ሕክምና ላለመሄድ እንችላለን። ስለዚህ ብዙ ሶሻል ሰርቪሶች አሉ፣ በስቴትም ደረጃ የሚሄዱ በካውንቲም ደረጃ የሚሄዱ በያላችሁበት ሊስት ሁሉ አለ። አንዳንዴ መጽሔት ሁሉ ያወጣሉ፣ አንዳንዴ በሬዲዮ ሁሉ ይናገራሉ። አንዳንዴ ወክ አድርገንም ሄደን መናገር ለመስራት እንችላለን። አንዳንዱ ጂምናስቲክ ሁሉ ያላቸው አሉ፣ ፍሪ ናቸው። አሁን በየቦታው YMCA አለ፣ በየቦታው YMCA። አንዳንዱ 24 ሰዓት ነው የሚሰራው። ገንዘብ ከሌለን እኮ በነፃ ሁሉ ጂም ለመሄድ እንችላለን። እንዲያውም የሚበዙት YMCA ፎጣ እንኳን ራሳቸው ይሰጡናል፣ ገላችን የምንታጠበት ማለት ነው፣ ከስፖርት በኋላ ማለት ነው። ነፃ ናቸው። አንዳንዴ ማታም ሁሉ አላቸው፣ ሰርቪስ አላቸው። በየሲቲው ነው ያሉ፣ በተለይ እዚህ አትላንታ በብዛት አሉ። ዴካብ ካውንቲ 1-2-3 አውቃለሁ፣ ጎኔት ካውንቲም እንደሱ አውቃለሁ። እና ሁልጊዜ የገንዘብ ማጣት ማለት ከሰርቪሶቹ አንገለልም፣ ለማግኘት እንችላለን። ላይፋችን አክቲቭ ሊሆን ይችላል፣ ህይወታችን አክቲቭ ሊሆን ይችላል፣ ጤናችን ጥሩ ሊሆን ይችላል። ግን እነዚህ ሶሻል ሰርቪስስ ሁልጊዜ ለመጠቀም መሞከር አለብን። የት እንዳሉም ማወቅ ይኖርብናል። ስለዚህ በቲኬ ሾው ይሄ አንዱ ከምናደርገው አገልግሎት ነው። በሚቀጥሉት 2 ሳምንታት ስለነዚህ ግልጋሎቶች በየቦታው ማቃቸውን ያህል ማለት ነው፣ ሁሉንም አላቃቸውም፣ እነግራችኋለሁ። ለመጠቀም ትችላላችሁ። እስቲ ትንሽ የተናገርኩ መሰለኝና አንድ ሌላ ዘፈን ደሞ ላምጣና ሙዚቃ ላሰማችሁ፣ እዚያ ተመልሼ እመጣለሁ። ስንቱን አሳለፍ ነው የሚለው መልካሙ ተበጀ የሆነት ዘፈኑ
በጣም በጫወታ በደስታ Yeah.
እሺ ስንቱን አሳለፍ ነው የሚል የመልካም ተበጀ ዘፈን ነበረች። አድማጮቻችን ታክስ የሚበዛው ጊዜ የሚጀመረው በጦርነት ጊዜ ነው። ለምሳሌ በኃይለ ሥላሴ ጊዜ ኢንካም ታክስ ነበረ። ደርግ ስልጣኑ ከወሰደ በኋላ በጦርነት የጀመረው። በጦርነት ስለጀመረ ሰዎች እያንዳንዱ ግለሰብ የአንድ ወር ደመወዙ በ12 የሚከፈል ሌላ ታክስ ጨመረ ማለት ነው። ታስታውሳላችሁ፣ በደርግ ጊዜ 15 ዓመት የነበራችሁ ሰዎች በደንብ ታስታውሱ ትችላላችሁ። እኔ በደንብ ነው የማስታውሰው። እያንዳንዱ ሰው ከፍሏል። ጦርነቱን ለማካሄድ እኮ ነው። እንዲሁም ደግሞ ዳግማዊ ምኒልክ ወደ አድዋ ጦርነት ሰራዊታቸው ሲጓዝ ከሸዋ፣ ከወሎ፣ ከሌሎችም ሀገሮች በትግራይ ነው የሄደው። በተለይ ከደቡብ የመጣው በወሎ አድርጎ ማጨው፣ እንዲሁም ደግሞ በኩሃ ሁለት አውሏል የሚባል ቦታ አለ። በሱም ሀውዜን የምትባል ቦታ የምኒልክ ሰራዊት ስንቅ አጡ። ማሰብ ያለብን እንግዲህ ከሸዋ ለምሳሌ የመጡት የወር የሁለት ወር ጉዞ አድርገዋል እና ስንቃቸው ጨርሰው ነበር። ወደ አጼ ምኒልክ ላኩ። መልእክቱ ምንድን ነው የሚለው? እኛ ወደ አድዋ ለመግባት አንችልም፣ ምክንያቱም ስንቅ አጥተናል። እች ስንቅ ያጡባት ቦታ ሀውዜን ነው የምትባለው። አንዳንዴም ሌላ ስም አላት። ምንድን ነው? አጼ ምኒልክ ይህን ነገር እንደሰሙ እዚያ ያለውን ሕዝብ ግብር አስከፍሉና ወደ አድዋ ቀጥሉ ነው ያሏቸው። እስካሁን ድረስ አጼ ምኒልክ ትግራይ አልገቡም፣ አድዋ አልገቡም። ገና ሸዋ ነው ያሉት ማለት ነው። ከዚያ ያለው ሕዝብ ግብር አስከፍሉና ስሟም ራሱ ስንቅ አጣ በለዋት ነው ያሉት። ስሟ ፈራውን ነበር ኦሪጂናል ስሟ። ከፈራውን ወደ ስንቃጣ በአጼ ምኒልክ ምክንያት ነው የተለወጠው። ፈራውን የሚባለው ስም የወጣው ድሮ ግብፃውያን ነጋዴዎች እዚያች ቦታ እየመጡ ከኢትዮጵያ ጋር ንግድ ያካሂዱ ነበር። አሁን ምላችሁ ያለው ፈራውን የምትባል ቦታ በደንብ ነው የማውቃት። ሜዳ ናት። ከተማው በአራቱ ማዕዘን ያለው መሀሉ በጣም ሰፊ የሆነ ገበያ ነው ያለው። ኢንፋክት ብዙዎች የትግራይ ሰዎች በዚያ በምናልፍበት ጊዜ እዚያ አርፈን ሳናይ አንሄድም፣ እዚያ ጥሩ ጠላ አላቸው። በጣም ጥሩ ቦታ ነበር። እቺ ቦታ ፈራውን የተባለችበት ከፋራኦ ከግብፅ የመጡ ነጋዴዎች ያርፎባት ስለነበረ ነው። እና በአጼ ምኒልክ ስንቃጣ ተባለች። ስንቃጣ እንላታለን እኛ በትግርኛ ግን፣ ስንቃጣ ከሚል የመጣ ስም ነው። የወያኔ መንግስት ደግሞ በታሪክ ስለማይወዱ እቺ ፈራውን የነበረች ስሟ እቺ ስንቃጣ የነበረችን ስሟ ልጠቅሰው የማልወደው አግሊ ስም ሰጥተዋት ነው የምትሄድ ያለች። እኛ የትግራይ ሰዎች እንኳን የምናውቃት ፈራውንና ስንቃጣ ነው የምናውቃት። አዲሱን ስም ብዙ የሚቀበለው ያለ አይመስለኝም። ስለዚህ አጼ ምኒልክም ራሱ ወደ አድዋ ሲሄዱ ግብር እንዳስከፈሉ ነው። ስለዚህ የሚበዛው ታክስ የሚጀመረው ስላችሁ እንግዲህ የመጀመሪያው ታክስ ነበረ ልል አልችልም፣ ከውት አላውቅም። ታሪኩን እንኳን ለታሪክ ጸሐፊዎች ተወዋለሁ። ግን በጦርነት ምክንያት ደግሞ የፈራውን ሰዎች የስንቃጣ ሰዎች ግብር እንደከፈሉና ሰራዊቱ ከግብሩ በመጠቀም ወደ አድዋ መሄዱን ነው ማለት ነው። ስለዚህ ሁልጊዜ የትም ይሁን የትም ኢውሮፓውያንም ቢሆኑ ኤዥያን ቢሆኑ ጦርነት በሚሰፋበት ጊዜ ግብር ማስከፈል ይጨምራሉ ማለት ነው፣ ይከፍላሉ ማለት ነው። አንዳንዴ ግብሩ ታክሱ ራሱ ጦርነቱ እስኪያቆም ድረስ ይቆያል ማለት ነው። አንዳንዴ ከዚያ በኋላም ይቀጥላል። የሚበዛው ጊዜ ግን ጦርነቱ ካለቀ በኋላ ታክሱ እንትን ያደርጋል ማለት ነው። ስለዚህ የታክስ አነሳስ ከእንትን ጋር አስፈላጊነቱ ታይቶ ነው የሚደረገው ማለት ነው። ይሄም እዚህ ያለው የአሜሪካ ታክስ ሲስተም የተጀመረው በጦርነት መሆኑን ነው። ጦርነቱ ደግሞ በደቡብ እና በሰሜን በነበረው ጦርነት ማለት ነው። ስለዚህ ጦርነት ኤክስፔንሲቭ ነው፣ ገንዘብ ያስፈልገዋል። ኤክስፔንሲቭ ከመሆኑ የተነሳ መንግስት የግድ ተጨማሪ ግብር ያስፈልገዋል ማለት ነው። ለዚህ ነው ሁልጊዜ ጦርነት በሚሆንበት ጊዜ ታክስ ቢኖር ተጨማሪ ታክስ የሚከፍለው ህዝብ የሚያስከፍል መንግስት ማለት ነው። እስቲ እንግዲህ ጥያቄ ዛሬ ብዙ አልተጠየቅንም። እንግዲህ ሌላ ቀን የመጀመሪያ ቀናችን ነው ዛሬ ሐሙስ። ከእንግዲህ በኋላ ሐሙስ ከስድስት እስከ ሰባት በኢስተርን ስታንዳርድ ታይም ነው የምናደርገው። ይህም የመጀመሪያ ጊዜያችን ይሆናል። ቅዳሜ ብዙ ነገር ምቾት አልነበረም። ቅዳሜ ችግር ያለው ምን ነበረ? አንደኛ ብዙ ስቴሽኖች ነው ያሉት፣ ከ12 ጀምሮ እስከ ማታ ማለት ነው። እሁድም እንደሱ ነበር፣ ታይት ስለነበረ በኦንላይን ብዙ ሰው መጥቶ ሊሰማና ምች አይችልም የሚል ነው። ሌላው ደግሞ ለእኔም ትንሽ ስራ ያቋርጬ ነበር የሚሄደው። 9 ዓመት ሙሉ ስራዬን አንድ ሰዓት ኤርሊ እየሄድኩኝ እያቋረጥኩኝ ነኝ። ደግሞ በጣም የሚጎዳኝ ሌላ ቀን እንኳን ሳይሆን በታክሲ ዝኑ በጣም ነበር የሚጎዳኝ። አሁን ግን ይሄኛው ከስራ በኋላ ነው ያረኩት። ስለዚህ ብዙ ለእኔም ጥሩ ነው። ሌላው ደግሞ ምንድን ነው ይህን የመረጥ ነው፣ በካሊፎርኒያ ያሉ አድማጮቻችን ኢቭን እነሱ እንኳን 3 PM ሲሆን ነው ይሄ ሬዲዮ የሚሰራጨው ያለ፣ ከስራ ሲወጡ ሁሉ ሊሰሙን እንደሚችሉ ታስቦ ነው። እንዲሁም በሚድዌስት ላይክ ቴክሳስ 4 ሰዓት ነው የሚሆነው፣ 4 ሰዓት ከአፍተርኑን ማለት ነው። እነሱም ሲሄዱ ይሰሙናል ማለት ነው። እና ጥሩነቱ ለብዙ ሰዎች ያገለግላል ማለት ነው። እዚህም አትላንታ ያሉ ሰዎች 5 o'clock የሚወጡ ሰዎች ቤታቸው ሲገቡ ያዳምጡናል ማለት ነው። 6 o'clock የሚወጡ ሰዎች ደግሞ እየሄዱ ይሰሙናል ማለት ነው። ስለዚህ ብዙ ሪሰርች አድርገን ነው የእናንተም ፊድባክ ጠይቄ ያለው። ብዙ ከሌላ ሴቶችም አስተያየት ጠይቄ ነበረ። በጥያቄያችሁ መሰረት እንግዲህ አድርገነዋል። እንግዲህ ይሄ ፕሮግራም የእናንተ ነው። ይሄ ፕሮግራም ሊያገለግላችሁ ከተነሳ ቆይቷል። ብዙ ግልጋሎት ነው የምናደርገው ያለን። አሁን 9 ዓመታችን ነው። በበለጠ ግን እንድንሰፋ አድማጮች ብዛት ያስፈልገናል። አሁን ከወጣ በኋላ ከስቴሽን ከወጣ በኋላ ምናልባት ዛሬ አርካይቭን ፋይሉን አፕሎድ እናደርገዋለን። በአርካይቭ ልትሰሙ ትችላላችሁ። ኢንፋክት ባለፉት 5 ወራት በብዛት ህዝብ የሚያዳምጠን ያለ ላይቭ ሳይሆን በአርካይቭስ ነው። አርካይቭስ ደግሞ ለእናንተ ጥሩ እድል ነው የሚሰጣችሁ። ስለዚህ ፕሮግራሙ ይቀጥላል። ለዛሬ ያለን ፕሮግራም እዚህ እየተገባደደ ነው። እስቲ አንድ ዘፈን ደግሞ ላሰማና ተመልሼ እመጣለሁ።
Hey, I'm Alex and that's Jake. We know moving is tough, but at 2 men in a truck, we make it easy.
Dandy, commercial with arm, mask and dad. Hello? Hello? Hello, Fasika?
ሰላም
አተቸካ አይስ ሙዚቃውን አስቀምጠው።
እሺ እሺ አሁን ወንድ ላይ
እሺ
ደና ነን እንደምን?
እግዚአብሔር ይመስገን። ታዲያስ?
በጣም ጥሩ ነው። ሐሙስ መሆኑም የበለጠ ጥሩ ነው። እንደሰማነህ ራስ ሰርቭ ያድርጋል። ምክንያቱም ዊኬንድ ላይ ብዙ ግርግር አለ ከስራም ስራም ሆነን እያቋረጠን ለመስማት። ይሄ ግን አሁን ተሰባስበን አሁን ራሱ ራስ በልተን በቃ ከልጆቼ ጋር እንጆ ያደረግን በደንብ በሚድ ኦፍ ዘ ዊክ ጥሩ ነው። ሰዓቱን 6 o'clock ልክ ኢትዮጵያ አዲስ አበባ ሆነን
ተሰማሽ?
ሙዚቃ ቁጭ ብለን በደንብ ነው የተሰማኝ ከልቤ። በቃ እዛ ሆነን ተሰባስበን ቤተሰብ ራት በልተን የምንሰማ ሙቪ የምናይበት የነበረው ማሌክስን እነ ኮሜዲያን እና ጌት ስማርትን እነሱን ደስ የሚል ጥሩ ትዝታ እያመጣህብን ነው። እና በጣም ደስ የሚል ነው። ታክሱም ግርግር አለቀ። April 18 yesterday በጣም ጎበዝ ነህ ዩ ስማርት ጋይ። እና ሁለተኛ ደግሞ ዋናው ልብህ በጣም የእግዚአብሔር ልብ ነው ያለህ ከምናይህ፣ እና ቀጥልበት። በጣም እናመሰግናለን። ግን ትዝታውን በቃ አስቸገርከን፣ በማልቀስም በመደሰትም ቢግስ ፊሊንግ በቃ ወሰድከን የአዲስ አበባ ኢትዮጵያ።
እኔ ባይ ዘ ወይ ይህን ሙዚቃ ሳዘፍን ቀጥታ እኮ ነው አዲስ አበባ የምገባው ወይም ሲዳሞ እገባለሁ። ደግሞ ትራቭል አደረግ ነበር እና ይታዩኛል አንዳንዴ። በቃ ልናገኘው የማንችል ታሪክ ነው የነበረው። አሁን በመጀመሪያ ያዘፍኩላችሁ ዘፈን ማን ነበር እንዳንቺ ነው የሚለውና በሙሉ ቆንጆች የነበሩ ኢትዮጵያውያን ዘፋኞቹ ነው የሚያመጣቸው። ያመጣና ከአዲስ አበባ ማዘጋጃ ቤት፣ ከኮመርሻል ባንኩ፣ ከፓርላማው፣ ከቤተ መንግስቱ፣ ከአንዳንድ ቦታዎች ጋር ባክግራውንድ እያደረገ በሚያሳይበት ጊዜ ሆድህ ነው የሚበላ። ይሄ ነገር አሁን የለም። አየሽ፣ እንደዚህ ፍቅር አልነበረንም። ድሮ ግን በጣም ፍቅር ነበረ። የሚዘፍነውም ከልቡ ነው። ገንቢ የሆነ ነገር ነበር የሚዘፍኑት። እና ብዙ ዘፈኖች አሉ አዳዲሶች፣ አንዳንዴ ማዘፍናለሁ። ግን እነዚህ እንዳይጠፉ እየተከላከልኩኝ ነኝ፣ እንዳይጠፉ። ምክንያቱም ጥሩ ኢትዮጵያዊ የገነቡ ዘፈኖች ናቸው። ጥሩ ኢትዮጵያዊ የገነቡ ዘፈኖች ደግሞ መቆየት አለባቸው፣ ማድነቅም አለብን። ስለዚህ አውቄ ነው አዲስ አበባ መወስድሻለሁ። ፋሲካ
ፍሪ ኤክስፕሬስ ፍላይት ሁሌ እየወሰድከኝ ነው። በሙዚቃውን ብቻ ሳይሆን ጀስት ሊስኒንግ ቱ ዩ በጣም ኢንቴሌክቹዋል፣ በጣም ስማርት ጋይ ነህ እና በጣም ብሪሊያንት። አጎቴ ነው በጣም የምታስታውሰኝ፣ ኢንጂነር አጎት ነበረኝ እዛ አዲስ አበባ እና ጥሩ ነው፣ ያስፈልጋል። አይ ነው ከዚህም ደግሞ የበለጠ ብዙ ነገር እንደምትሰራ ለኛ ህዝብ። ታንክ ዩ እዚሁ አትላንታ በመሆን ኢትዮጵያን ጠቅልዬም ብገባ ሁልጊዜ አንረሳህም።
ታንክ እና እንግዲህ አንዳንድ ስለ ሽማግሌዎች የምናደርገው እንቅስቃሴ ትንሽ ፓርቲስፔት ማድረግ አለብን። ብቸኛ መሆን የለባቸውም። ወደ ፓርት ልንወስዳቸው ነው፣ ወደ አንዳንድ ሸው ልንወስዳቸው ነው። ብዙ ሰዎች ነግሬ እንተባበራለን ብለዋል። እነሱም ሽማግሌዎች ናቸው ራሳቸው ማለት እንደኔ እና ሶሳይቲያችን ቢልድ የምናደርግበት ነገር በየጊዜው እያመነጨን ሼር እያደረግን እንጆይ እንድናደርግ ነው የምፈልገው። ሰው ሁሉ ሲሞት እንኳን እንጆይ ሆኖ እንጆይ አድርጎ እንዲሞት ነው የምፈልገው፣ ተደስቶ እንዲሞት። ምክንያቱም ዲፕሬሽን የሚባል ብዙ እየጎዳን ነው። ብቸኛ መሆን በጣም እየጎዳን ነው እና ልንታገል ነው አብረን ህዝባችን ጋር
ትግል ነው። አንደኛ ዘመቻ፣ ትልቁን ዋናውን ዘመቻ ይዘነው እንገባለን። ድሮ አንተ ማስተማሪ የሆነ እኛም ሀይ ስኩል ሆነን እንደዘመት ነው ተሰባስበን ማለት ነው።
እና እንግዲህ እንተባበር። አይዞሽ፣ በጣም ነው የማመሰግንሽ። አቴንቲቭ ነሽ፣ ትሰሚኛለሽ፣ ፊድባክ ደግሞ ትሰጭኛለሽ። ዩአር ዋን ኦፍ ዲ ማይ ሂሮስ እና በጣም ነው የምወድሽ። ባይ ዘ ወይ በጣም ነው የምወድሽ። እንግዲህ
እኛም በጣም እናከብርሃለን፣ በጣም እንወድሃለን። ጥሩ ወንድማችን ነህ። በቃ አሚን ኢስ ኖት ኢነፍ ወርድስ ቱ ኤክስፕሌን። ግን በአንድ ወርድ ባጠቃለው ምንድን ነው አንድ ትልቅ ሰው ነፍሳቸውን ይማር ያሉት ባዳ ራሱ አንድ ሰው ከእናት ከአባት መወለዱ ብቻ አይደለም አሉ። ጁስ ኦሬንጅ ጁስ ኦሬንጅ ፍሬሽ ኦሬንጅ ስትጨምቀው ፍሬ ይወጣል ለብቻው መጭመቂያ ውስጥ በእጅ ስንጨምቀው፣ ከዛ በኋላ ጁሱ ራሱ ጁሱ በጣም ኳሊቲ የሆኑ የሚጠጣ ጁስ ይወጣዋል። ሚኒንግ በማረዋት ነው አንቺ እንዲህ አብስትሻል፣ አንተም እንዲህ አርገ እንዲህ ዞረን ሪስፔክት ኢች አዘር ላቭ ዩ ሶ ማች ዩ ዋን ኦፍ ዘ ቤስት ጋይ ኢን አትላንታ ለኛ ያለህልን እና ጥሩ ወንድማችን ነን። በቃ ዛስ ዋት አይ ሀቭ ቱ ሴይ። ታንክ ዩ
በጣም አመሰግንሻለሁ። እንግዲህ ፕሮግራማችን እያለቀ ነው። ለሚቀጥለው ሳምንት እስክንገናኝ ቺችን ዘፈን ትንሽ ያስጨርሳል። የድሮ ናት እኮ ስደንስ ሁሉ ነው የምትታየኝ። ባይ ባይ። በሚቀጥለው ሳምንት በተመሳሳይ ፕሮግራም እስክንገናኝ ወንድማችሁ ተካ ከለለ ሳሉ ነኝ። ደህና ሁኑልኝ። Thank you.
Thank you.